አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንኳን እንደምን ሰነበታችሁ ይያልኩ የዛሬ ጥቅምት 27 2009 ወይም ኖቬምበር 6 2016 ርጭታችንን ሙሉውን ጊዜ የሚይዘው በቃለ መልልስ ይሆናል። ታዲያ የመጀመሪያው እንግዳችን አቶ ተክሌ ሻው ናቸው። ከዚያም ቀጣዩ ይት ከሌላ እንግዳ ጋር ስላለን አብራችሁ እንድትቆዩ ግብዣችን ነው። አቶ ተክሌ ሻው የዓለም አቀፍ ሞሬሽ ወገኔ ድርጅት ሊቀመንበር ሰሞኑን በስዊድን አገር ይገኛሉ። ይህንን አጋጣሚ በመጠቀም በዛሬው ዕለት ከኢትዮጵያ አንድነት ሬዲዮ ጋር ቃለ ምልልስ ለማድረግ በጋበዝናቸው መሰረት ከኛ ጋር በስቱዲዮ ውስጥ ይገኛሉ። ከአቶ ተክሌ ጋር አጭር ቆይታ እናደርጋለን። ጤና ይስጥልኝ አቶ ተክሌ፣ እንኳን ደህና መጡ።
ጤና ይስጥልኝ፣ እንኳን ደህና ቆያችሁ። አመሰግናለሁ።
መልካም። በቀጥታ ወደ ጥያቄ ልግባ። እንግዲህ በትናንትናው ዕለት በስቶኮልም ከተማ በወቅታዊ የአገራችን ጉዳይና ስለ ሞሬሽ ወገኔ አማራ ድርጅት ራዕይ እንዲሁም ስላከናወናቸው ተግባሮች በተለይም የሞሬሽ ቀጣዩ እርምጃዎች በሚል የተደረገ ውይይት እጅግ የተሳካ ነበር። ለወገን እርዳታና የአማራ ድምፅ ሬዲዮን ለማጠናከር በተደረገው የእርዳታ ማሰባሰቢያ ዘመቻ ከ133,000 የስዊድን ክራውን በላይ ገቢ ሆኗል። ስለ ተሳትፎና ለተባበሩት ሁሉ ምስጋናን በማቅረብ ውይይታችን እንጀምራለን። ሞሬሽ ወገኔ አማራ ድርጅት የረጅም ጊዜ የቀደምቱ ዘመናት አገር የመገንባትና በነጻነት ለመኖር የከፈሉትን መከራና ተጋድሎ እስከ ዛሬው ዕለት ድረስ በመክፈል ላይ ስላለው መስዋዕትነት በጥናት ላይ ያረፈ ባለ 657 ገጾች መጽሐፍ ለንባብ አብቃቱን ይፋ አድርጓል። የመጽሐፉ ርዕስ ምጽአት አማራ ተጋድሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ ይላል። ይህን ብዙ ዘመን ያካተተ የተጋድሎ ታሪክ ለመጻፍ ያነሳሳችሁ ምንድን ነው? አመሰግናለሁ።
እግዚአብሔር ይስጥልን። አመሰግናለሁ። በመጀመሪያ ደረጃ የተገኘው ገንዘብ 133,000 ክራውን የተከበሩት የፕሮፌሰር አስራት ፎቶግራፍ ለሽያጭ ለጨረታ ቀርቦ የሱ ዋጋ ነው። እዚያ የተረፈ ሰው በገዛ ነሳሽነቱ የደረገው ፈንድሬዚንግ ገና አልተጨመረም። በርካታ ገንዘብ እንደተሰበሰበ ተስፋ እናረጋለን። ለሌላይ በአካልም በገንዘብም በሐሳብም በእውቀትም ለተባበሩት ወንድሞቻችን እና በስዊድን አካባቢ ለሚኖሩ ኢትዮጵያውያን ከሁሉም በላይ የአማራ ነገድ አባላት የሞሬሽ አማራ ድርጅት መሰረታዊ ማህበራት አመራሮችን ከልብ አመሰግናለሁ ስለሰጠኝ እድል። ለቀረበው ጥያቄ መጽሐፉን ለመጻፍ ያነሳሳን እንደምታወቀው ላለፉት 40 ዓመት ያላነሰ አማራውን በደመኛ ጣትነት ተፈርጆ የዘር ማጥፋትና የዘር ማጥፋት ወንጀል ተፈጽሞበታል። ማንም እንደሚያውቀው ከሰፊ ኢትዮጵያ እየተባረረ በአንድ በተወሰነች የበሬ ግንባር በመታከል ቦታ እንዲወሰን ከዚያም እንድሮን አልተፈቀደለትም። በጎንደር፣ በጎጃም፣ በወሎ፣ በሸዋ የሚኖረው አማራ ከፍተኛ ችግር ይታወቃል። ስለዚህ አማራው ማንነቱን አውቆ ለኢትዮጵያ አንድነት የከፈለውን መስዋዕትነት በአንጻሩ እሱ ያገኘውን ምላሽ ምን እንደሚመስል እንዲረዳ ከ1500 እስከ 2007 ዓመተ ምህረት ያለውን ዘመን የሚሸፍን የአማራውን ተጋድሎ ታሪክ በአግባቡ ያዘ መጽሐፍ ጽፎ ለትውልድ ማስረከብ ትውልዱ ኢትዮጵያን ለመጠበቅ ዛሬም ያለበትን አደጋ እንዲከላከል ያስችለዋል በሚል ሳቤ የተዘጋጀ ነው።
መልካም። ይህን መጽሐፍ ከሞሬሽ ወገኔ የአማራ ድርጅት ሊቀመንበር መጽሐፉን ማግኘት እንደሚቻል ትላንት የተገለጸ ይመስለኛል እና ምናልባት አድማጮቻችን መጽሐፉን ቢፈልጉ የት ማግኘት እንደሚችሉ እሱንም ጠቆም አድርገው ቢያልፉልን መልካም ነው።
እናመሰግናለን። ለስዊድን እና አካባቢው ለሚኖሩ ወንድሞቻችን በዚህ ሳምንት ውስጥ ይገባል። በትራንስፖርት ምክንያት ዘግይቶ ነው። ከወይዘሮ ዘውዲቱ የማነና ካቶ ስዩም አዲስ እጅ ይገኛል። እዚያ የተረፈ በአለም ዙሪያ በሚገኙት መጽሐፉ ተሰራይቷል። በእያንዳንዱ የሞረሽ ወገኔ አካት ተቋቋሙበት ይገኛል። ለምሳሌ አውስትራሊያ ብንሄድ ፐርዝ አቶ ሰጠይ ተስፋዬ፣ መልበር ብንሄድ ካቶ አንተነ ሙሉ ጌታ ላይ በስፋት ይገኛልና ከማስረሻ ከካሳ ይገኛል። በአሜሪካ ንግስቶችን በተማሳውነታ ከሞሮሽ ገን ያማርጆ ተሰራይቷል። ለፈለገ ሰው ይገኛል። ከዛም ካስፈለገ በ202 637 0940 ደውሎ ጌት ማግኘት እንደሚቻል መጠየቅ ይቻላል።
መልካም ጥሩ። አቶ ተክሌ ጉዞው ከጀመሩ ብዙ ቀናቶችን አሳልፈዋል። እንደገባኝ ወደ ስዊድን ከመምጣቱ በፊት ሌሎች አገሮችን ጎብኝተዋል። በስዊድን የስቶክሆልም በተሳካ ሁኔታ ስብሰባ ተካሂዷል ብለን እንገምታለን። ቀደም ሲል ውይይት በተካሄደበት ከተማ በለንደን ያማራው ተሳትፎ እንዴት ነበር ይሉናል?
በእውነቱ ለሁሉም ነገር ጊዜ አለው። ዘመዶቻችን ለጊዜ የሚሰጡት ትርጉም ቀላል አይደለም። የዛሬ 4 ዓመት ሞረሽን ስንጀምር ይቀርብልብን የነበረው ጥያቄ እናንተም አማራ ይመስል እንዴት አማራውን ከኢትዮጵያ ታስወጡታላችሁ? ወያኔ መሆን ነው? ወያኔ በቀደደው ወይ መፍሰስ ነው? ተውን ባካችሁ የሚለው የበዛ ነበር። ከአራት ዓመት በኋላ ሞረሽ ባደረገው ትግል በሌላ በኩል ደግሞ ወያኔ በአማራው ላይ በፈጸመው ሰፊ ጥቃት የተነሳ ለካ አማራ ነን፣ ለካ ለአማራው ድምጽ የለውም የሚለው ወገን በመበራከቱ ከሁሉም በላይ ደግሞ ጎንደር ላይ የተነሳው የወልቃይት የማንነት ጥያቄ ኮሎኔል ደመቀ ዘውዱ የሰጠው ምላሽ አማራው እንዲነቃቃ በር ከፍቷል። እና በእኛም በኩል የሞረሽ በተጨባጭ ሰራቸዋለሁ ብሎ ካቀዳቸው ቅሮች ውስጥ አንዱ የሆነ የአማራ ድምጽ ሬዲዮ መክፈታችን፣ ይህን መጽሐፍ መጻፋችን ለካኒ ሰዎች ስራ እየሰሩ ነው በሚል ስሜት አማራው ተነቃንቋል። በዚህ ምክንያት ለንደን ላይ በእውነት ኦክቶበር 30 ቀን የተደረገው ስብሰባ ያልተጠበቀ በጣም ሰፊው አዳራሽ የተጨነቀበት የሚኖር አማራ ነኝ ኢትዮጵያዊ ነኝ ብሎ የሚያስብ ሰው በሳይ ተገኘበት ነበር። በጣም ያረካንበት ስብሰባ ነበር የተደረገው። ስዊድን የሚለየው ስዊድን በጣም ኦርጋናይዝድ ሆኖ ለሬዲዮኑ አቅም ግንባታ የሚውል ጠቀም ያለ ገንዘብ ተገንቷል። ያንን በዚያ ደረጃ አልተሰራበትም። ወደፊት ግን እንደሚሰራ ተስፋ እናደርጋለን።
መልካም። ከዚሁ ጋር ተያያዥነት ያለው ነው የማደራጀትና የማንቃት እንዲሁም የእርዳታ ማሰባሰቢያ ጉዞ ላይ እንዳሉ ነው የምንረዳው። ለተገናኙአቸው አባሎችና ደጋፊዎች የጉዞ ቅድ ለተያዘላቸውም የሚሰጡት መልእክት ካለ ከዚሁ ጋር ተያይዞ?
አዎ፣ በመሰረቱ ዝግጅቱ እንዲሁ በድንገት የተደረገ አይደለም። ቆይተናል። ይህን ሬዲዮ ስንጀምር የአመት በጀቱን ካሳልያዝን መጀመር የለብንም። በጀቱ የተወሰኑ ሰዎች ከቆረጡ በተወሰኑ ሰዎች ሊሸፈን የሚችል ነው። ያ ግን አልሆነም እና ገንዘብ ማሰባሰቡ ጊዜ ይፈጃል ብለን የግድ እስኪገኝ ድረስ ጠብቀን ነበር። አሁን ግን እንቅስቃሴው ሲጀምር የለም የሬዲዮ ቶሎ ብሎ የአማራውን እንቅስቃሴ ካልደገፈ አማራዊ በስታን ይጠቃልና በተገኘው እንጀምር የሚለውን የሥራ አስፈጻሚውን ሐሳብ ገዛ። በዚህ ምክንያት ስንጀምር እንደተባለውም ሰው በቀላሉ እርዳታውን መስጠት ጀመረ። አይ ይሄ ከሆነማ በሬዲዮና በጎፈንድሚ ብቻ ከመሆን በአካል እየተገኘን አንደኛ መጽሐፉን ማስተዋወቅና የመጽሐፉ ሽያጭ ለሬዲዮው ዝግጅት የሚውል ስለሆነ መጽሐፉን አስተዋውቆ መጽሐፉን በጥዚህ መሸጥ፣ ሁለተኛ በዚህ አማካይነት ገንዘብ ሰባ ማድረግ፣ ሶስተኛ ለሬዲዮኑ ቋሚ በየከተሞቹ ቋሚ የድጋፍ ኮሚቴዎች መመስረት፣ አባላትን መመዝገብ ይቻላል በሚል አቅደን ተነስተናል። በዚህም የተነሳ ከኦክቶበር 27 ጀምሮ እንቅስቃሴ ላይ ነኝ። አሁን ለንደን ላይ ነኝ። ለንደን ተሰርቷል። አሁን ያለው ስዊድን ነው። ስዊድን ጨርሰና በሰካው ሁኔታ የሚቀጥለው እሁድ ፐርዝ ነኝ አውስትራሊያ፣ የዚያኛው እሁድ መልበርን ነኝ፣ የዚያኛው እሁድ ሲድኒ ነኝ፣ እዚያ የሚቀጥለው እሁድ ኦክላንድ ነኝ ኒውዚላንድ፣ የዚያኛው እሁድ تملشة ساندي أغوني كاليفورنيا بنتيا كاوي لا لطي مورجوغاني أمرا درجت مساتاي مابرات أسقدم ياو كاللو فلايرو تنبتنوال مساطا تنجسروناچو أوني من مساموان دموشاچن تداخل سرالو بلن تبقالن زغزوات يتساكاي هونال أمرا وباند مسمر قوتو راسونا دنو تيوبياني تادقا بلن تسفان نارغال
يولا چنم تسفانو ወደ አግራችን ግዛይ ሁኔታ ልውሰዶትና ላለፉት 25 አመቶች ኢትዮጵያ በታሪኳ አይታ የማታውቀው በተለይም አማራው ለታሪክ ተነግሮ የማያልቅ ምናልባትም በመጽሐፉም ያልተካተተ መከራዎችን ተሽካሚ እንዲሆን ተደርጓል። ዛሬ ግን ብሶት የወለደው ትውልድ በቃኝ ክተት ብሎ ወደ ተጋድሎ ተሽጋግሯል። ይህ ሁኔታ እንዳይታጠፍ በተለይም ያማራውን ተወላጅም ሆነ ኢትዮጵያዊ ነኝ የሚለው ወገን ማድረክ ስላለበት ተግባር ጥሪዎችና ማሳሰቢያዎች ካለዎት ቢገልጹልን።
በመሰረቱ ተደጋግሞ እንደተነገረው ላንድ ህዝባዊ እንቅስቃሴ መነሻ መሰረቱ የሚደርስበት አመጽ ግፍ በደል ነው። ከዚህ አንፃር ባለፉት 40 አመታት በአማራው ላይ ተፈጸመው ግፍ እጅግ ሰፊ ጥልቀት ያለው ነው። ከነህይወቱ ጋር የተጣለበት ነው። በሳት ተቃጥሏል። እናቶቻቸው ተቆርጧል። አገራቸው ዓለም ተተባረዋል። ብቻ እስከዛ ድረስ የሰው ልጅ ያልደረሰባቸው ስቃዮች አድርፎታል። ያ ህዝቡን አንደርጎታል። ከሁሉም በላይ በኢትዮጵያዊነት ሰፍቶ ያደገውን አማራ የተወሰነች መሬት ሰጥተው አንተ አማራ ነህ ኢትዮጵያዊነትና ወልቀህ አማራ ሁን ይያሉ አስገድደውት አማራ ነኝ የሚትወድ ተፈጥሯል። ሌላውም በኢትዮጵያዊነት የሚያምነው አማራ ኢትዮጵያ ሰፊናት እናቱናት አገሩናት ማተውናት እምነቱናት ከዚያ ውጣ በመባሉ ምክንያት አማራ ነኝ የሚለውን ባንድ መስመር እንዲገባ አድርጎታል። ይሄ ያማራው ነጻነት ያማራው እኩልነት የኢትዮጵያ አንድነት ኢትዮጵያ እንደ ጥንት እንደ ጧቷ አባቶቻችን ተመካክረው የሚመራው ኢትዮጵያ እስከሌ ድረስ ይሄ ትግል ይቆማል ተብሎ አይታሰብም። በእኛ በኩል ይሆን የሚችለው የመዘገየትና የመፍጠን ይህን ስቃይ የማፋጠርና ኢትዮጵያዊነትን የማሳበብ ወለነበረችበት ተባለ ሁኔታ በተሻለ መንገድ እምትራመር የመፈለጉ ካወነ በስተቀር አመጹ ይቆም አይደለም። ዛሬ ያሉት እኮ ወጃም ወንደር ሸዋ ወሎ ባር ያለው አመጽ በራሱ ጎበዛለቃ የሚመራ ነው። ያ የጎበዛለቃ ወደ ፈለገው ነገር ሳይደርስ ይመለሳ ብለን ስለማናስብ በውጭ የሚኖር ኢትዮጵያዊ ከሁሉም በላይ ደግሞ አማራው ለነዚህ ወገኖች የሚፈልጉት ነገር ማድረስ አለበት ብለን እናምናለን። የሚፈልጉት ምንድነው ብሎ መለየት ይቻላል። ይሄ ሞራል ድጋፍ መስጠት ያስፈልጋል። የገንዘብ ድጋፍ መስጠት ያስፈልጋል። የምግብ ድጋፍ መስጠት ያስፈልጋል። ለታሰሩባቸው ለሞቱባቸው ወገኖቻችን ለኛ ነውና የሞቱት ለኛ ነውና የቆሰሉት እነሱ ልንንከባከብ ልጆቻቸው ልናስተምር ግድለናል። በዚህ አካባቢ ይሄን ሳንሰለች እነሱ ህይወታቸው ሲሰጡ እኛ ደግሞ ህቂሳችን ለሚወጣ ሰርተን ለምናገኘው ገንዘብ ልንከያቸው አይገባምና የሚሰማኝ ወገኔ እንዲን ወገኖቻችን ልንታደጋቸው ልንደርስላቸው ይገባል ብዬ አስባለሁ። ይጌታ
አው አድማጮቻችን ይሄን ጥሪ ሁሉም ያዳምጣዋል ይሰማል። ለዚህ ሁሉ ልቡን የሚሰብር ኪሱንም ገንዘቡንም እንዲረዳ የሚያደርግ አጋጣሚ ነው ብዬ ተስፋ አድርጋለሁ። አቶ ተክሌ ያለማቀፍ ሞሬሽ ወገኔ ድርጅት ለሰጡት ማብራሪያ በአድማጮቻችን በሬዲዮኑ የዝግጅት ክፍልና በራሴ ስም ያክብሮት ሰላምታዬን በማቅረብ በዚሁን ሰናብታለን። በዚህ አጋጣሚ የኢትዮጵያ አንድነት ሬዲዮ የሞሬሽ ወገኔ አማራ ድርጅት ያማራን ድምጽ ሬዲዮ በመክፈት ያማራው ልሳን ለመሆን በመብቃቱ የተሰማንን ደስታ እየገለጽን ይህ ድንቅና ብርቅ የሆነ ሥራ በጥራት ተጠብቆ እንዲራመድ ሁሉም ያማራ ተወላጅ በዚህ በተቀደሰ ያገር ኃላፊነት ላይ እንዲተባበር ጥሪ ያቀርብን። ጤና ይስጥልኝ መልካም ጉዞ ይያልኩ። በሌላ ጊዜ ሰፊ በሆነ ውይይት ላይ እስክንገናኝ ደህና ይሁኑ። ጤና ይስጥልኝ አመሰግናለሁ።
ጤና ይስጥልኝ እኔም እናንተ ጤናና እድሜ ይስጥልኝ።
Ah. You're a good guy. You're a good guy. አርማጮቻችን ከታው የውይይት ጊዜ ይሆናል ግን በመስመር ላይ የፈለግናቸው አሉት እንግዳችን ትንሽ ዝግጅት ስለሚያስፈልጋቸው 5 ደቂቃ እንድታገሱን ከይቅርታ ጋር እስከዛው በክላሲካል ሙዚቃ እንቆያለን። Thank you. አድማጮቻችን እንደምሰምታችኋል ቀጣው ስርጭታችንም የጥያቄና መልስ ጊዜ ይሆናል። እንግዳችን የታሪክ ተመራማሪ ምሁርናቸው ሳቸውም ፕሮፌሰር ሃይሌ ላረቦ ይባላሉ። ፕሮፌሰር ሃይሌ ላረቦ በአሜሪካን ሀገር በአትላንታ ጆርጂያ ዩኒቨርሲቲ ያስተምራሉ። ኢትዮጵያን በመለከት የተለያዩ ጥናቶችን በማድረግ ትውልዱ የተሰወረበትን የራሱን ታሪክ እንዲያውቅ ለማድረግ ከፍተኛ አኩሪ የምርመራ ጽሁፎችን በየጊዜው ያበረክታሉ። ፕሮፌሰር ሃይሌ በኢትዮጵያነት ሬዲዮ በሌሎች ሚዲያዎችም ተቀርበው እውነተኛ ታሪክን ከመላምትነትና ተረት ተረት ተለይቶ እንዲታይ የታላቁ መሪ አጼ ምኒልክን ምርጥ ስራዎች ትውልድ እንዲማር አድርገዋል። በዛሬው ዕለት በቅርቡ ለንባብ ያበቁትን ከታሪክ ማህደር ለመሆኑ የብሔር ብሔረሰብ ጥያቄና በኢትዮጵያ ነበር ወይ በሚል የጻፉት እንደምንደደ በማድረግ እናዋያቸዋለን። አድማጮቻችን ከፕሮፌሰር ሃይሌ ጋር እናደርገውን ቃለ ምልልስ እስከ መጨረሻው እንድትከታተሉ ያኩረ ግብዣችን ያቀረብን። ተናስተልኝ ፕሮፌሰር ሃይሌ ሰማውታል?
አዎ ይሰማኛል።
እሺ ፕሮፌሰር አይደል ኢትዮጵያነት ሬዲዮ ለዛሬው ቃለ ምልልስ ባቀረብንልዎ ጥያቄ መሰረት ፈቃደኛ ሆኖ በሰዓቱ መገኘቶ በኢትዮጵያነት ሬዲዮ ባድማጮቻችን እና በሬዲዮ ዝግጅትና በራሴም ስም የከበረ ሰላምታ በማስቀደም ወደ ውይይቱን ሸጋገራለን። የመጀመሪያ ጥያቄ አረኩት ለላንሳና ኢትዮጵያ ለገና አጣት ያለው መሰረታዊ ችግር አስመልክቶ በቅርቡ መጻፉት ከታሪክ መደከ የጥናት ጽሑፉ ላይ በኢትዮጵያ ረጅም ጊዜ ታሪኳ ውስጥ ያስተዳደረ በደሎች ወይም ጉልለቶች እንጂ የብሔር ብሔረሰብ ጭቆና የለም ብለው ጽፈዋል። ያቀረባቸውን አሳማኝ መረጃዎች አንኳር አንኳሩን ለአድማጮቻችን ቢያብራሩልን መስመሩ እርስዎ ነው።
እግዚአብሔር ይስጥልኝ በመጋበዛችሁ የኢትዮጵያ ሬዲዮ በጣም አመሰግናለሁ። ከዚያ ተነስቼ እንግዲህ ጊዜውን ለመቆጠብ ያህል ቀጥብዬ ወደ ጥያቄው ልሄድ። ብዙ ጊዜ ከ1960ዎቹ ጀምሮ ይልቁንም በኢትዮጵያ ተማሪዎች የተነሳ ጥያቄ አለ። ያም ጥያቄ ምንድን ነው? ኢትዮጵያ ውስጥ ብሔር ብሔረሰቦች ተጨቁነው የሚገኙባት አገር ናት ብለዋል። አንዳንዶቹ የኢትዮጵያ ያሉት ብሔር ብሔረሰቦች ከመጨቆን አልፈው በእስር ቤት እንደተቀመጡ ነው ብለው ደምድመዋል። እንግዲህ ይሄ በብዙ ጊዜ ሲወራ ሲተላለፍ ቆይቶ መጀመሪያ ላይ ወደ የብሔረሰብነት ህብረተሰብነት ማለት ሶሻሊዝም አብዮት መርቷል። ከዚያም ደግሞ አሁን በስልጣን ያለውን መንግስት አምጥቷል። እንግዲህ ከዓለም አቀፍነት ህብረተሰባዊነት ማለት ዓለም አቀፍነትን ያዘለ ያተሳሰበ ነገር ነው። አሁን ደግሞ ያለው መንግስት ከዚያው ወደ ኋላ ተመልሶ ወደ ብሔረሰብነት ተመልሷል። ይሄ ሁለቱም የተነሱት በ1960ዎቹ የኢትዮጵያ ተማሪዎች ያቀነቀኑ በነበረው ሐሳብ ተመርኩዞ ነው። በኢትዮጵያ ውስጥ ብሔር ብሔረሰቦች ተጨቁነዋል በማለት የኔ ጽሑፍ ይህንን ለማስተባበልና በኢትዮጵያ ውስጥ የብሔር ብሔረሰቦች ቆና አልነበረም። ምክንያቱም ስርዓቱ ራሱ ወደዚያ ለመምራት ብቃትም ችሎታም አልነበረውም። በኢትዮጵያ ታሪክ ውስጥ የብሔረሰብ ቆና ወይ የሃይማኖትም ሆነ የሃይማኖትም ቢሆን በአንድ ብሔረሰብ ላይ ያተኮረ ቆና በፍጹም አልነበረም ብሎ ነው መለሰው። የመለሰበትን ምክንያት እዚያ በዝርዝሩ አስቀምጫለሁ። ይሄ የተማሪዎቹ ማሳብ የመጣው ከኢትዮጵያን ታሪክ ከመመራመር ሳይሆን ዝም ብሎ በ1930ዎቹ እና በ1920ዎቹ አውሮፓውያን ኢትዮጵያ ጣሊያኖችን ማለት አውሮፓውያን በዛ ጊዜ በነጭነት ነው የሚታሰበው ነጮችን በማሸነፏና ለጥቁር ሕዝብ ክብርና ትምክህት በመሆኗ ኢትዮጵያውያን ራሳቸው ከነጮች ጋር ሲነጋገሩ ወይ ራሳቸውን ሲያቀርቡ ከፍ ከፍ በማድረጋቸው ያንን አገር እንዴት እንበታትን የነጭን ክብር እንዴት እንጠብቅ ከመለ ስልቦና የፈለቀ ሐሳብ እንጂ ኢትዮጵያ አገሪቷን ብሔረሰቦቿን ጨቁና አይደለም ከመል ነው። ከነዛ ውስጥ አንደኛ ጣሊያኖችን ተከሻለው። ጣሊያኖች ራሳቸው ኢትዮጵያ ለመበታተን ያላለሙት መስቀል ነበረም። ሁለተኛ ደግሞ በ1930ዎቹ ላይ ጣሊያን ኢትዮጵያን ከመውጋቷ በፊት አንትሮቻስካ የሚባል አውስትሪያዊ ለጥቂት ጊዜ እዛ በካንስ በኤምባሲ ውስጥ ከተቀመጠ በኋላ ከኢትዮጵያ ተባሮ የጻፈው መጽሐፍ አለ ኢትዮጵያ ባሩ ድመርሜል። ዋና ዓላማው ልክ አሁን በስልጣን ያለው መንግስት በሚያስበው ሐሳብ መሰረት ኢትዮጵያ ውስጥ አብዛኛው ህዝብ ተጨቁኖ የሚኖር ነው፣ እስር ቤት ነው። ያጨቋኙ ደግሞ አማራ ነው። እዚህ ምክንያት አማራና የኦርቶዶክስ ሃይማኖት ካልተበታተኑ ይሄ ኢትዮጵያ የሚባል ሀገር በአካባቢው ላሉት ለቀኝ ገዢዎች አውሮፓውያንም ሆነ ለነጭ ዘር በጠቅላላ በድፍኑ በጣም የሚያስፈራ ስለሆነ ከአሁኑ መነጋገር ከአሁኑ አንድ ዘዴና መንገድ መውሰድ አለብን ብሎ የተነሳ መሰረት ጣሊያን ከዚያ ቀጥላ ኢትዮጵያን ወጋች ማለት በዚህ መጽሐፍ ብቻ ተመስርታ ሳይሆን የዓለምን ሁኔታ እየተለወጠ ስለመጣ ጥሩ እድል አገኘችና ወጋች። ያ መጽሐፉም እንደዚህ ሀገር ቤስት ሰለር እንደምሉት በተለያየ ቋንቋዎች ተተረጎመ። ከዚያ ጣሊያን እንግዲህ ባሰበችው መሰረት ኢትዮጵያ እንደመበታተን አልቻለችም። ምክንያቱም አምስት አመት ባላሰበችው ማጥ ውስጥ ገብታ ያ ያሰበችው እቅድ ኢትዮጵያን መበታተን ሳይሆን ጣሊያንን ራሷን ለመበታተን እስከሚበቃ ደርሶ ነበር። ምክንያቱም ጣሊያኖች ጣሊያን ሀገር ራሷ በጀርመኖችና በአውሮፓውያን ኃይሎች በሁለተኛ ዓለም ጦርነት ተይዛ ነበረ። በዚህ ምክንያት ችግሩ ለጣሊያን ብዙ ንትርክ ውስጥ አስገባት እንጂ ኢትዮጵያን ግን ሊበታትናት አልበቃም። ይህን ተማሪዎቹ በ1960ዎቹ ይህን ሁሉ ታሪክ በደንብ አመዛዝ ነው ያልቻሉት ያንን ሀሳብ ወስደው በዓለምን ፖለቲካ ስለተለወጠ የቀዝቃዛ ጦርነትም ስለነበረ እንደ አሜሪካኖች የመሰሉት በአንድ በኩል ኢትዮጵያን እየደግፉ በሌላ በኩል ደግሞ በስለላው ዓለም ሌላውን አላማቸውን ያራምዱ ስለነበረ ምክንያቱም አላማቸው ያኔ አጼ ኃይለ ሥላሴ ከሞቱ በኋላ ኢትዮጵያውያን በዚያ ሁኔታ እሳቸው በያዙት መሰረት ከቀጠለች በጣም ከፍተኛ ስልጣኔ ደረጃ የምትደርስ ሀገር ስለሆነች ምክንያቱም ህዝቦቿ ታታሪዎች ናቸው ኢትዮጵያም በዓለም ባንክ ብድር ውስጥ ገብታ እንደ ሌሎች ሀገሮች ተዘፍቃ አትገኝም። በዚህ ምክንያት ኢትዮጵያ ወደ በጥቂት ጊዜ ውስጥ ወደ ከፍተኛ ስልጣኔ ልትደርስ ትችላለች። ወደዛም ካመራች ደግሞ ትልቁ ችግር የሚመጣው ለአሜሪካ ከኢትዮጵያ ይሆናል። ምክንያቱም እነሱ ጥቅማቸውን ሊያራምዱ ስሉ ከአሜሪካ ጋር ሊጣሉና ከአረብ ጋር ሊስማሙ ይችላሉ። ከአረብ ከተስማሙ ደግሞ ቀይ ባህር ለኛ ክፍት ላይሆን ይችላል፣ ሊዘጋብን ይችላል። እና ከአሁኑ ጀምረን ማሰብ አለብን። ዋና ሀሳባችን ምንድን ነው? ኢትዮጵያ የሶማሌ ደመኛ ጠላት ሆና እንድትቆይ ማድረግ ነው። ሁለተኛ ደረጃ ደግሞ ኢትዮጵያ በጎሶች የተመሰረተች ስለሆነች ልክ አንዱ ለአማራው ሌላውን እንደጨቋኝ አድርገን ትግሬውንና አማራውን ጋላውንና ሶማሌውን በዛ ውስጥ ያለውን ህዝብ እርስ በርሱ ማጣላትና ማነካከስ ነው። እንደዛ ካልሆነ እኛ አሜሪካኖች ወደ ሶስተኛ ለመመለሳችን ነው ብሎ እንደ እቅድ አድርገው ይዞት ነበረ። እንግዲህ ያንን ሀሳብ ያቀነቀነው በኢትዮጵያ ውስጥ የተማሪዎች እንቅስቃሴ ነው። ከሁሉም በላይ ጥላሁን የተባለው ጥላሁን ይቅርታ አድርገኝ ስሙ ጥላሁን ነው መሰለኝ።
ዋለልኝ ይቅርታ ጥላሁን አልኩ
ከምን ጋር እሱ ነው መጀመሪያ ጊዜ ያመጣው። እንግዲህ የጻፈው ጽሁፍ በጣም ከፍተኛ እንግሊዝ ነው። እንግዲህ ብዙ ጥርጣሬ አለ። ያንን መሰለ እንግሊዝና ያንን መሰለ አተሳሰብ ማን አመንጭቶ ጻፈለት? ምክንያቱም በቅርቡ ከአሜሪካ አምባሲ ጋር ግንኙነትም ነበረው ልጁ። በዚህ ምክንያት እንግዲህ ከዛ ነው የጀመረው። እንግዲህ እሱ ከኢትዮጵያ አገራችን ብዙ የተጠቀመ ሰው ነው። ከመኳንንት ቤት ነው የሚመጣው። የሄደውም ትምህርት ቤት በጣም ጥሩ ትምህርት ቤት ነው። እንግዲህ የእሱ ትምህርት የዋለልኝ ትምህርት ቤት ጓደኞች የመጡት እንግዲህ ከደሴ አካባቢ ስለሆነ የሄዱትም ትምህርት ቤት አንድ ነው። እንግዲህ እሱና ከዛ ትምህርት ቤት የተፈለቁት አብዛኞቹ በዚህ አዝማሚያ ነው የሄዱት። ሌሎቹ እንግዲህ ወጣቶች ናቸው። 18 19 አመት ልጆች ናቸው። እንግዲህ በበዛ 20 ሊሆኑ ይችላል። አሁን ግን በደማፍላነት ካለማሰብ በዛ እድሜ እንግዲህ ብዙ ሰው አጥብቆ አያውስብም፣ አጥብቆ ማያነብም፣ ምርመራ ማያደርግም። እንግዲህ በዛው ተስማምቶ ማለት ሀሳቡን ተከፋፍሎ አራመዱት ማለት ነው። ያ ሀሳብ እንግዲህ የዓለም ኢኮኖሚ እየተበላሸ ማለት የተበላሸ ስል እንግዲህ የከፋ ሲሄድ ይልቁንም በ1900 በፈረንጆቹ አነጋገር በ1972 ዓመተ ምህረት የዚህ የኦፔክ መነሳት የጋዙን ዋጋ በጣም ከፍተኛ ደረጃ አናረው። ያም የኢትዮጵያን ህይወትና ኢኮኖሚ በጣም አነካካው። ከዚህም የተነሳ ለተማሪዎችም ለዚህ ለህብረተሰቡም ከፍተኛ ችግር አመጣ ማለት ነው። በዛ አድርጎ እንግዲህ በንጉሳዊ ቤተሰብም ንጉስም እንግዲህ ተከታዮቻቸውም መንግስታቸውን ወደቀ። እንግዲህ ከዛ ነው የተነሳ ብዬ ነው የደመደምኩት። በሰፊው እንደዚህ አልተናገርኩም፣ ግን ማሳየት የፈለኩትና የሞከርኩት ምንድን ነው በኢትዮጵያ ታሪክ ውስጥ ነገስታቱም ሆነ በአስተዳዳሪዎቹ ጎሳን ወይ ነገድን ወይ ህዝብን ይሄ ህግ ነው ብሎ ህግም አላወጡም። እነሱ ብራታቸውን በግብር አላሳዩም። ይልቅ ሲያሳዩት ዘንድር ነው አንድ ሀገር ከገዙ በኋላ ህዝቡ በተቻለ መጠን እንዲዋሃድና ችሎታና አቅም ጉልበት ትምህርት ያውቀት ያለው በህዝብ መንግስት ውስጥ ገብቶ እንዲያስተዳድር ነው። እንግዲህ በኢትዮጵያ ይታየ ነበረው በመንግስት ደረጃ ማለት ነው ችሎታ፣ ብቃት፣ ታማኝነት እንጂ ጎሳ ወይ ከየት እንደመጣ ወይም ከማን ቤተሰብ እንደሆንክ አይደለም። ይሄን ነው ማሳየት የተፈለኩት። በሌላ በኩል ደግሞ የኢትዮጵያን አስተዳደር ስናይ አንድ ሀገር ንጉስ ከገዛ በኋላ ህዝቡን አይደለም የሚያስገብረው የአገሩን ገዢ ነው። የአገሩ ገዢ ምን ይላል? ይህን ያህል ግብር አምጣልኝ ብሎ ተፈራርሞ ሲያበቃ ግብሩን የሚጠብቀው ከገዢው ነው እንጂ ገዢው ነው እንግዲህ ህዝቡን አስተባብሮ ይሄ ያህል ግብር ተጭኖብኛል ብሎ ወይ እሱ ራሱ በሚያዋጣ ግብር ለዛ ለተፈራረመው መንግስት ለመንግስት የሚልከው። ይሄ የተፈራረመው ንጉስ ህዝቡን በዝብዞ ወይ በድሎ ለመንግስት ተሰጠ እንደሆነ እና ህዝቡ ለመንግስት ማለት ለንጉሱ ወይ መካከለኛው መንግስት አቤቱታ ካቀረበ ያ ገዢ ከስልጣኑ ይወገዳል። ምክንያቱም ህዝቡን መበደል የለበትም። ያ ለሁሉም ነው፣ ለክርስቲያኑም ሆነ ለእስላሙም ሆነ ለማንም ነው እንጂ ፊት አይወስድም ወይ ደግሞ ልዩነት አያደርግም። እንግዲህ የኢትዮጵያ መንግስት ወደ ብሔረሰብ ገብቶ ለመበደልም ሆነ ለመጨቆን ችሎታም ትውፊትም ታሪክም የለውም። ማለት ትውፊት ሳሌ ስል እንግዲህ አንዳንዶቻችን አናውቅም ይሆናል፣ ትራዲሽን ማለት ነው። በዚህ ምክንያት ነው እንግዲህ በታሪክ አይደገፍም። ይልቅስ የአውሮፓውያንና የኢትዮጵያ ተማሪዎች ፕሮፓጋንዳ ነው እንጂ በኢትዮጵያ ታሪክ ውስጥ የተበደለ ህዝብ፣ የተጨቆነ ህዝብ በፍጹም ታይቶ አይታወቅም ነው የምለው። በዛ ነው እንግዲህ የደመደምኩት።
አይ በጣም ጥሩ ነው። በጣም ሰፊ ማብራሪያ ነው ሰጡን። ጽሁፉን ሌሎች ማንኛውም ኢትዮጵያዊ በድረገጾች ላይ አለ ገብቶ በማንበብ ሰፊ ትምህርት የሚገኝበት መስለኛል። እና የባዕዳንም ፍልስፍና አመጣጥን በደምብ አስቀምጠውታል። የአሁኑ ትውልድ ዕዳ እና ፍዳ የሆነውን ፍልስፍና ምን ላይ እንዳደረሰንም በደምብ ገልጸውታል። አድማጮቻችንም ይረዳሉ ብዬ እናምናለን። ይህንን የብሔር ጥያቄ በአደባባይ ከወጣበት ጊዜ ወዲህ እንዳሉት ከ60ዎቹ ቅድም ገልጸውታል፣ አሁን 40 ዓመት ወደ 50 ዓመት ተሸጋግረናል። እና ግን ሀሳቡ ሊከስም አልቻለም። እንዳውም የበለጠ አክራሪ እየሆኑና እንጠፋፋና አጥፊና ጥፊ እየሆነ ነው የመጣው። ለምን ሆነ ይላሉ። ይሄ ነገር እስከዛ ድረስ ጥፋቱ ጉዳቱ እየታወቀ ከመጣ ይሄ ፍልስፍና አሁንም ቢሆን የሙጥኝ የተባለ በመካለ ለምንድን ነው?
እንግዲህ በኢትዮጵያ ውስጥ ልዩነት አለ። ይሄ የህብረተሰባዊነት ያመጣው ልዩነት እስካሁን ድረስ በጥሞና ከመካከለኛ መንግስትም ሆነ ከህብረተሰቡ ምሁራን ቁጭ ብሎ በደንብ በችግሩ ላይ ያተኮረ የለም። ትኩረቱ ምንድን ነው? አንድ መንግስት ሲወድቅ ሌላው መንግስት ይተካል። ሲተካ ሳለ በጥናት ሳይሆን የሀገሩን ታሪክ በመመራመር ሳይሆን በፖለቲካውን ይዞ ነው የሚመጣው። ፖለቲካው ደግሞ እስካሁን ድረስ ተከናወነው በጥቂቶች ሰዎች ማለት ስልጣኑን በጨበጡት ነው። እነሱ በሚያዩበት መልክ ኢትዮጵያን ሊፈጥሩ ይፈልጋሉ። ኢትዮጵያን በመሰረታዊ ታሪኳና በግብር ላይ ባለው ሁናቴ ተመስርተው ሊሰሩባት አይፈልጉም። ህብረተሰባዊነትን የሚያቀነቅን መንግስት በመጣ ጊዜ የኢትዮጵያን ታሪክ በሙሉ ገርስሶ አጥፍቶ አዲስ ኢትዮጵያ ለመፍጠር ነው የሞከረው። አዲስ ለመፍጠር ብዙ አስቸጋሪ ነው። ምክንያቱም የነበረው በሙሉ ልታጠፋው ትችልም። በነበረው ነው እንግዲህ መገንባት የሚቻለው። የኢትዮጵያ ነገስታት እና አፄ ምኒልክ እና አፄ ዮሐንስ አፄ ኃይለ ሥላሴም ለማድረግ የሞከሩት ምንድር ነው? በዛች በወረሷት ኢትዮጵያ ለመገንባት እድሉ ለመጠቀም ነው። አሁን አፄ ምኒልክ ከአድዋ በፊት ብዙ አገራዊ ግንባታና ልማታዊ ስራዎች ለማስገባት ሞክረው ነበር። ግን የቄሳራውያን መንግስታት በምንም መልክ እድል አልሰጣቸውም። ለ24 አመታት ከጦርነት ወደ ጦርነት ነው ተላለፈችው አገሯ። ግን አድዋን እንደ ያድዋን ድል እንዳገኙ 10 አመት ብቻ ነበራቸው። በዛች 10 አመት የሰሯ ስራ ታላቅ በማንም ሀገር የማይታሰብ ታላቅ የልማት ስራ ነው። ያ ልማት ስራ አገራዊ ግንባታና ህዝባዊ አንድነትና እድገትን ለማራመድ የተደረገ ነው። እንግዲህ ትልቁ ነገር እዛ ላይ የምናየው ምንድን ነው? አፄ ምኒልክ ቢሆኑ ኢትዮጵያን ሲገዙ የነበረውን ህብረተሰባዊ ብሔረሰባዊ መዋቅር አላፈረሱም። ለምሳሌ በእኛ ሀገር በጠቅላላ እያንዳንዱ ብሔረሰብ እኔ የምጣበትን ብሔረሰብ ይሄድን እንደሆነ ራሴ እንግዲህ ሌላውን ከመጥቀስ ብዬ ነው። እዛ ውስጥ ብዙ የተጨቆኑ ህብረተሰቦች አሉ። እዛ ህብረተሰብ ማለት ለምሳሌ ፉጋ የሚባል ህዝብ የሚሰራው ሸክላ ነው። ግን በዛ ህብረተሰቡ በጣም በከፍተኛ ደረጃ የተጨቆነ ነው። ጭቆናውም የሚታየው ምንድን ነው? ለምሳሌ ፉጋ መሬት ሊኖረው አይችልም። ለምሳሌ ምግብ ሊበላ ስፈልግ ከዛ ከሌላው መደበኛው ብሔረሰብ ጋር ቁጭ ብሎ ሊበላ አይችልም። ዋም ስጠጣ የኮባ ቅጠል ተጠምዝዞ አስተካክሎ በዛ ነው የሚፈስለት። በብርጭቆ ሊጠጣ አይችልም። እንደዛ እንደዛ የመሰሉት ነገሮች ጭቆናዎች አሉ። አፄ ምኒልክ አዋጅ አድርጓል። ለምሳሌ ሁሉም ኢትዮጵያዊ እኩል ነው ብለው አዋጅ አድርጓል። ባርነትን እንዲደመሰስ አድርጓል። ይሄ ሁሉ አዋጅ ነው። እንግዲህ በግብር ላይ ምን ዋለ አናውቅም። ወታደር ለምሳሌ ሰው ቤት እየገባ ብዙ ችግር ይህን አምጣ፣ ይህን ፍጠርልኝ፣ ይህን አድርግልኝ፣ ይህን አብስልልኝ እያለ ምስቱን እስከ መድፈር ድረስ ደርሶ ነበር። ወታደር ማንም ሰው ቤት እንዳይገባ አዋጅ አስወጥቷል። በዚህ በኩል ስኬታማ ውጤት አምጥቷል። ምክንያቱም ወታደሩን ይቆጣጠሩ ነበረ። ገበሬዎች ለምሳሌ በየቦታው ይነቀሉ ነበር። ከዚህ በኋላ ገበሬ በፍጹም ከማንም ከመረቱ በፍጹም እንዳይነቀል ብሎ አዋጅ አደረጉ። ያም አዋጅ እንግዲህ በብዙዎች ቦታዎች ሰራ። በአንዳንድ በኩል ደግሞ የመንግስት እጅ ወደማይደርስበት አካባቢ ግን ሳይሰራም የቀረበት አካባቢ አለ። ለምሳሌ ባህላዊ ተግባር ለምሳሌ እንደ ብረት ቀጥቃጭ፣ እንደ ሸክላ ሰሪ ምን በሀገራችን ክብር የለው። እሳቸው ይሄ በሌላው ሀገር እየተከበረ በእኛ ሀገር የሚዋረድበት ምክንያት የለም። አንድ ሰው አንድ መጥፎ ተናገረ እንደሆነ በቀጥታ ይዛችሁ አንቱና እኔ ራሴ ልኩን አሳየዋለሁ ብለው እስከ ማለት አዋጅ አድርጓል። ግን አብዮት እስከመጣ ድረስ ይሄ ነገር በተግባር እየዋለ ነበረ። እንግዲህ ምንድነው በመንግስት አዋጅ ቢያደርግም ህብረተሰቡን አወቃቀር የነበረው መዋቅር ስላላፈረሰ ያው ቁጭቆናው የነበረው በህብረተሰብ ውስጥ ነው እንጂ በመንግስት ደረጃ አልነበረም። ከዚያ ደግሞ ይህንን እንደ ማጥራት እና እንደ መመልከት እነዚህ በውጭ ሀገር የተካኑ ሰዎች ይልቁንም ዘመናዊ ትምህርት ተናወታቸው ሊበላቸው እነዚህ ሰዎች ይህን ሁሉ ከማየት የተመለከቱት ምንድን ነው? ካርል ማርክስ ምን አለ? ሌኒን ምን አለ? ማኦ ትሴቱንግ ምን አለ ነው? ማኦ ትሴቱንግም ሆነ ሌኒንም ሆነ ካርል ማርክስም ሆነ የጻፉት ለተወሰኑ ህብረተሰቦች ናቸው፣ ለእኛ ህብረተሰብ አይደለም። የካርል ማርክስ የሚመረምረው የአውሮፓን ህብረተሰብ ነው። የአውሮፓ ህብረተሰብ ምን ያህል አይነት እርምጃ እንዳደረገ ነው። እንግዲህ የእኛ በጣም የተለየ መሆኑን መረዳት ያለብን መሰለኝ። እንግዲህ መንግስቱ ኃይለማርያም ሲያመጣ ሳለ እና ሶሻሊዝም ህብረተሰባዊነትን ሲያውጅ ሳለ ይህን ሁሉ ችግር አልተመለከቱትም። የታሪክ ልዩነት ምን ያህል ትልቅ ልዩነት እንዳለ አላዩትም። ያዩት ምንድን ነው? ባላባት አለ። እንግዲህ በጭንቅላታቸው ውስጥ ነው ባላባት የነበረው። እውነቱን ለመናገር በኢትዮጵያ በፍጹም ፊውዳል አልነበረም። ይልቅስ በኢትዮጵያ ውስጥ የሆነው ምንድን ነው? ያው ማለት መሬት ይዞ የነበረው ከበርቴ የግል መሬት ተጠቅሞ ወደ ዘመናዊነት ደረጃ ገባ። ያ በብዙ ዘንድ መስከልከል ፈጠረ። ያን መስከልከል እንደ መንግስት ሊያተካክል ቢሞክርም ጊዜም አላገኘም። በጥኑ አድርጎም አልተከታተለም። መሳሪያውም አልነበረውም ለማድረግ ማለት የመንግስት ኃይል ያህል ጠንካራ አልነበረም። ጠንካራ ቢሆን ኖሮ በመንግስቱ ኃይለማርያም ወይ ሌሎችም በቀላሉ ባላወደቁትም ነበረ። እንግዲህ ቤቱ ስለፈረሰ አንዳች ጠንካራ መሰረት ስላልነበረው ስለፈረሰ እነዛ አፍራቾቹ በቦታው ተገቢውን ወይ ደግሞ መሰረት ያለው መሰረታዊ የሆነ ነገር ሊጠቁበት አልቻሉም። ይልቅስ በበሽታ ላይ በሽታ እየጨመሩ ውሸትን እንደ እውነት አድርጎ እያቀረቡ ችግሩን አባባሱት እንጂ ሊፈጥሩትና በሀገር ደረጃ እንደ ሌሎቹ እንደ ቀደሙቱ ነገስታት ሊገነቡትና ሊያንሱት አልቻሉም። አንድነትን ሊፈጥሩ አልቻሉም። የእነዚህ ነገስታት ትልቁ ያደረጉት ነገር ቢኖር አንድነትን ለመፍጠር ያለውን ችግር አቻችለው ለምሳሌ ብዙዎቻችን የማናውቅ ነገር አለ። ለምሳሌ በሶማሊያ አካባቢ አንድ ጊዜ በሀረር አካባቢ ለምሳሌ ሶማሌዎችም ሆኑ ምን ብዙ ተማሪ እንዳልነበረ ባወቁ ጊዜ የቀዳማዊ ኃይለ ሥላሴ መንግስት ነው ተነጋግሮ የባለባቶችን ልጆች ሰብስቦ እስከ ማስገባት ነው የደረሰው። ምክንያቱም በህዝቡ ላይ ማለት ትልቅ ልዩነት እየተፈጠረ ነው። እንዴትና እናመቻቸው? እንዴትና ብቻው ሁሉም በእኩልነት እንዴት እንድራመን እናድርገው በሚል ሀሳብ መሰለ ይመስለኛል። መሆንም ነበር መሆንም አለበት ብዬ አምናለሁ። እንግዲህ ችግሩ እየመጠነከረ የሄደው ምንድን ነው? እነዚህ ከኋላ የመጡት ገዢዎች ማለት መንግስት እና አስተዳደር የኢትዮጵያን ችግር በደንብ አልተረዱትም። ሁለተኛም የራሳቸውን አስተያየት ባልተዘጋጀ ህዝብ ላይ ሊጭኑ ነው የሚፈልጉ። ለምሳሌ መንግስቱ ኃይለማርያም ህብረተሰባዊነት አለ። ህብረተሰባዊነት እንግዲህ በማርክስ እና በሌኒን ሳይሆን በማርክስ አስተሳሰብ የሄድን እንደሆነ ካፒታሊዝም የተባለው የገበያ ስርዓት በጣም ለምቶ አድጎ ከፍተኛ ደረጃ ደርሶ ብዙ ገንዘብ ሲያፈራና ጥቂቶች በእጁ ሲይዙት ለሌላው እንዲደርስ በደንብ ለማከፋፈል የተዘጋጀ ስርዓት ነው ማለት ነው። የእኛዎቹ ግን ገበሬዎች ነበሩ። ወደ 90% ገበሬ ነበረ። እንግዲህ የት ቦታ ነው እንግዲህ ያ ካፒታሊዝሙ የተስፋፋው? ካፒታሊዝሙ ለማስፋፋት ከሆነ ደግሞ ሌላ መልክ የሀገሩን ሁናቴ ማጥናትና እንዴት ማመቻቸት እንደሚገባ ማየት ነበረብን። እነዚህ ደግሞ ያመጡት ጎሳነት ነው። ጎሳ ደግሞ በኢትዮጵያ ውስጥ እንግዲህ አማሮች ምን ይሄ አንደኛ ጎሳን በደንብ ያጠኑ ሰዎች አይደሉም። ሁለተኛ ያጠኑትም ከሆነ በአውሮፓውያን ፕሮፓጋንዳ ላይ የተመሰረተ ነው። አውሮፓውያን ሲያደርጉ ሳለ ጥቅማቸውን በተመለከተ እንጂ ለኢትዮጵያ ሕዝብ ነው ወይ ለኢትዮጵያ ሕዝብ ጥቅምና ፍቅር ብለው አይደለም። ይህንን ፕሮፓጋንዳ ወደ ሀገሩ ቤት እያመጡ የሌለውን ታሪክ ይፈጥራሉ። ለምሳሌ በኢትዮጵያ ውስጥ ጎሳ አለ ወይ ብለው ጥያቄና ብዙ ያከራክራል። በኢትዮጵያ ውስጥ ቋንቋ ልዩነት እንጂ የጎሳ ልዩነት የለም ማለት ይቻላል። ምክንያቱም የሚናገሩት ቋንቋ ከጊዜ ወደ ጊዜ ለምሳሌ ተቀይሯል። አሁን ገፋትኛ የሚናገር የለም። ገፋትኛ የገፋት ሰዎች አማርኛ ነው የሚናገሩ ወይ ትግርኛ ነው የሚናገሩ ወይ ኦሮምኛ እንደየአካባቢው ነው። እንግዲህ እንደዚሁም ኦሮምኛ የሚናገሩ ብዙ ሰዎች ብዙ ኦሮሞዎች 30 ሚሊዮን ይሆናሉ ምናምን የሚባል የአውሮፓውያን ፕሮፓጋንዳ አለ። ግን እውነቱ እነዚህ ምን ያህል ኦሮሞዎች ናቸው? ኦሮምኛ ስለሚናገሩ ነው ኦሮሞዎች የሚባሉ ወይ ደግሞ እውነትም የኦሮሞ ጎሳዎች ሆነው ነው? ለምሳሌ ብዙ በሐረር ለምሳሌ በባሌ በአሩሲ በወለጋ ያሉት ኦሮሞዎች ሁሉን ስንቆጥር ከቢበዛ ወደ 8 ሚሊዮን ደርስ ነው። ምክንያቱም በውስጣቸው የተለያዩ ህዝቦች በጭቆና የኖሩት አሉ። የኢትዮጵያ መንግስትም ሲደርስ ያንን ጭቆና አላፈረሰም። ኦሮሞችንም ወደ ይነመጣችሁበት ሀገር ተመለሱ ብሎ አላባረራቸውም። ይልቅስ ምንድነው ያደረገው? ህዝቡን እንዳለ ነው የተወው። በዚህ ምክንያት በፕሮፓጋንዳ መሄድ ጥሩ አይደለም። ሁሉም በጥናት መመስረት አለበት። ይሄን መንግስት ያደረገው ነገር ቢኖር ፕሮፓጋንዳውን እንደ ፖለቲካል አጀንዳ መውሰድ ነው። አንድ ነገር ልንገር። በአንድ ሳምንት ይሆናል ወደ ማክሰኞ ነው አንድ ስብሰባ ተጠርቼ ሳላስብ እዛ አንተም ተናጋሪ ነህ አሉኝ። ምክንያቱም ጉዳዩ በኢትዮጵያ ላይ ስለነበረ እንግዲህ ተመለከትኩና ምንም ችግር የለም ብዬ ቁጭ አልኩ። እዛ አንድ ጥያቄ ነበረ። ጥያቄው ምንድን ነው? እንግዲህ ሰውየው በሌለበት መጥቀሱ ጥሩ አይደለም፣ ግን ሁላችንም እናውቃለን የኦሮሞ ገዢ የነበሩት ዩነዲን ሳዶሜ የተባሉ ሰው ነበሩ። እዛ ተማሪ ናቸው። ምን አሉ? ብሔረሰብ ጭቆና በጣም ከፍተኛ ነበረ። ምኒልክ ጡቶችን ቆርጧል ምን ብሎ መስበክ ጀመሩ። አላ ምን ውጭ ይልኩንም ውጭ ወጥተው የነኑ ሐሳብ ደጋግሞ ይናገሩ ነበር። እንግዲህ ውጭ ከወጣን በኋላ እናንተ ታሪክን ፖለቲካ እያደረጋችሁ ነው፣ ምኒልክ ጡት ቆርጧል የምትሉ ከሆነ ሌላስ አልቆረጠም ወይ ብላችሁ ደግሞ መጠየቅ አለባችሁ። እንግዲህ ጡት መቁረጥ የተለመደው እና የተጀመረውም ቢሆን በኦሮሞች ሊሆን ይችላል። ምክንያቱም ታሪክ በሙሉ የምናገረው ስለነሱ ነው። ምኒልክ ቀርጦ ከሆነ እንግዲህ መጀመሪያው ላይ ሆኑም ይችላሉ። ኦሮሞ አልቆረጠም ወይ ነው የምትለው አሉ። እንግዲህ እሱ ሊመልስ አልቻለም። ኦሮሞ የት አለ አሉ። ወለጋ ውስጥ አለ ኦሮሞ አሉታ። አዎ አለ። እንዴት ሄደ? ነበር ከዛውን አለ። እንግዲህ መቼ ነው ሄደው? ቆይቷል አለ። ከቆየ እንግዲህ እዛ የደረሰው በአውሮፕላን ተነስቶ አይደለም፣ ያን ጊዜ አውሮፕላን አልነበረም። እንግዲህ ጡት እየቆረጠ ህዝቡን እየገደለ እየጨፈጨፈ ታሪክ እንደምለው እየጨረሰ ነው እዛ የደረሰው። መወቃቀስ አያስፈልግም። እዛ ደግሞ ከቆየ ተወላልደዋል፣ ከህዝቡ ጋር ተዋህደዋል። በሰላም ሊኖር ከበቃ ደግሞ ከህዝቡ አካባቢ ካለው አካባቢ ህዝቡ ጋር ተፋቅሯል። ተፋቅሯል ማለት ደግሞ ተወላልደዋል ማለት ነው። እንግዲህ አንድ መፍትሄ ማብጀት አለብን። ባለፈው ታሪክ ከመከራከር መፍትሄው ኢትዮጵያን አንድ ለማድረግ ህዝቡን ወደ ብልጽግና ለማድረግ ወደ ዘመናዊነት ለመለወጥ ወደ አሁን ዓለም ወደ ከዋክብት የሚሄድበት ዘመን ነው። ወደዛ ደረጃ ለመሄድና ለመካፈል ምን ማድረግ አለብን ብለን ነው መነጋገር ያለብን እንጂ በጎሳ ላይ የገሌ ጎሳ እኔ የገሌን በደለ የገሌ ጎሳ የገሌን የትም አንደርስም። ምክንያቱም ሁሉም በዳይ ነው፣ ሁሉም ተበዳይ ነው ብለን እንትን መዝጋት የሚሻል መሰለን። ጎሳ የሚባል ቋንቋ አለ እንጂ ጎሳ የሚባል ነገርም የለም ብለን መስማማት ያለብን መሰለን።
አይ በጣም ሰፊ ማብራሪያ ነው
ወንድሞቼ። የጠየቁኝን ጥያቄ አልዘግ የችግሩ የተፈጠረበት እየጠነከረ የሚሄድበት ምክንያት ምንድን ነው? እነዚህ በስልጣን ላይ ያሉ ሰዎች የራሳቸውን አጀንዳ እንጂ የህዝቡን ጥቅም ለማራመድ አልተቀመጡ። ህዝቡም እንግዲህ ባንድ በኩል እኔ የምለው ሁልጊዜ ምንድነው ዘመናዊነትን ለማጣጣም አልቻሉ። ከዘመናዊ የዘመናዊ ችግር እንደመፍታት ችግሩን ይያባባሱ ነው ያሉት።
ልክ ነው። አሁን እንግዲህ ግዛችን የተቀረበ 20 ደቂቃ አለን። ሁለት ጥያቄዎች ግን ቢመልሱልኝ ደስ ይለኛልና በተራ አስቀምጣቸው ለነሱ ጊዜው መድበው በጣም አስፈልጊ መስሎኝ። አንዱ አሁን ወዳነሱት እዚሁ የተነተኑበት አሳሰብ ውጤት ወደ ሆነው ልሰደውት በዲያስፖራ ፖለቲካ ፓርቲዎች እና የነጻው ጭድጅቶች እንዳሽን ፈልተዋል። የጥምረት የውህደት የህብረት ጥረቱ ጥንትኖች ጥምሮች ወሰፊ ደመጣሉ። በቅርቡ በለንደን ኢትዮጵያ እንደ አምባሻ ተቆራረሰ የሚል ጥሪ ተላልፈ ተደምጧል። በመጪው ሳምንት ይመስኛል በአትላንታ የዙ ቀጣይ ስብሰባ እንደሚካሄድ ጥሩ ተላልፏል። በዚህ ጥሪ ዙሪያ ኢትዮጵያን ምላሽ ምን መሆን አለበት ይላሉ?
አንደኛ የሎንዶኑ ስብሰባ እኔ ብዙ ተረጥራለሁ። ይሄ መልእክቱ የመጣው ተቀናብሮ ተዘጋጅቶ በመንግስት በኩል ነው። መንግስት በጣም ተወጥ በችግር ላይ ተወጥሮ ስላለ እኔ ነኝ ኢትዮጵያን አንድ አድርጌ ይዤ ያለው ለባልኖር እንደዚህ አይነቶቹ ናቸው የምመጡ በመላተታት ፕሮፓጋንዳውን ልረጭ ፈለገ መሰለኝ። ኢትዮጵያ ትፍረስ የምለው ነገር በኦሮሞች ስመጣ አዲስ ነገር አይደለም። ምክንያቱም እነዚህ የኦሮሞ ብሔረሰብ አቀንቃኞች ይልቁንም እነዚህ አክራሪዎቹ ይህን ሀሳብ ከደገሙት ብዙ ጊዜ ሆኗል። እንግዲህ ብዙዎቻችን ትኩረት አልሰጠንም ይሆናል እንጂ አዲስ ነገር አይደለም። ኢትዮጵያን መፍረስ በተመለከተ አገሪቷ ብዙ ታሪክ አሳልፋለች፣ ብዙ ችግር አሳልፋለች፣ ፈርሳለችም ግን ደግሞ ተመልሳ ቆማለች። ትልቅ ችግር እነዚህ የኦሮሞ አቀንቃኞችና አክራሪዎች የማይረዱት ምክንያት ያለ ነገር ቢኖር ኢትዮጵያ ኦሮሞ ኢትዮጵያን ወሯታል። ከስልጣኔዋ እስከምጠፋ ድረስ አገሪቷን አበላሽቷታል። ግን ካበላሹ በኋላ መልሰው ያቋቋሟትና የሰራት እነሱ መሆናቸውን እየተረዱ አልመሰለኝም። አንድ ምሳሌ ልስጥ። የሮማ መንግስት በጣም ኃይለኛ መንግስት ነበረ። በጣም በዓለም ላይ ከፍተኛ ስልጣን የጣለ መንግስት ነው። ግን እነዚህ የጀርመን ዘላኖች በየጊዜው በየአቅጣጫው በየቦታው በሰነዘሩት ጥቃት ፈረሰ። ከፈረሰ በኋላ የጀርመን ጎሳዎች የተለያዩ ጎሳዎች በግራም በቀኝም በኋላም በሰሜንም በምዕራብም በተለያዩ ቦታዎች ወረሱት። ከወረሱ በኋላ በ300 በ400 አካባቢ ነው ያፈረሱት። ወደ መጨረሻ አካባቢ ነው እስከ ሪናይሰንስ የሚሉት ነገር እንደገና መወለድ በሚባለበት ዘመን ድረስ እነዚህ መንግስታት ምንም ነገር ሊያደርጉ አልቻሉም። ሰዎች እየተቃቡ እየተጣሉ እየተዋጉ ነው ጊዜውን ያሳለፉት። ከዛ በኋላ የከበር የባላባስ ስርዓት የሚባል መጣ። ግን ዙሮ ደግሞ የተቋቋሙትና የሰሩት ያው ሮማውያንን ስልጣን ነው። ለምሳሌ ዘ ሆሊ ሮማን ኤምፓየር ቅዱስ የሮማን መንግስት ምንድነው ቄሳራዊ መንግስት ብሎ አቋቋሙ። ከዛ በኋላ ዘ ሆሊ ዘ ፈርስት ሮማን ኤምፓየር ዘ ሰከንድ እንደዛ እያሉ እስከ ሂትለር ራሱ ያንኑ እስከ ሂትለር ራሱ ይሄ ነው ይደግመ ነበረው። ኦሮሞችም ከመምጣታቸው በፊት ኢትዮጵያን ይጋብኝቶ የነበረው ፖርቱጊዛዊ ስጽፍሳለ በጣም የሚደነቅ ነው የኢትዮጵያ ስልጣኔ። እውነት ለመናገር ከፍተኛ ደረጃ ያደረሰ ስልጣን ነበር። ምክንያቱም በሱ ገለጻ ከሄድን እንግዲህ 6 አመት ነው እዛ የቆየው። በሱ ገለጻ ከሄድን እያንዳንዱን አካባቢ በእግሩ ሄደዋል። እንደዚህ የመሰለ ከተማ አደረሰ። ህዝቡ በጣም ከፍተኛ ነበር። ከተሞቹ በጣም ጥሩ ናቸው። እንግዲህ የሚደቀጥለው ምንድነው ፍራፍሬ ሀብቱ ምኑ ይገልጻል። አሁን ብዙ ጊዜ የምንጠይቁት ባለ ታሪክ ሰዎች ምንድን ነው ያ ሁሉ ስልጣን የደረሰ ያ ሁሉ ሀብት የተደረሰ ያ ሁሉ ብልጽግና የተደረሰ ምን ጥያቄ ያቀርባሉ? እንግዲህ መልሱ አንደኛ ግራኝ መጥቶ ሀገሩን ለ15 ዓመት አወደመ። አንድ ያስቀረ ነገር የለም። ወርቁን ዘረፈ። እንግዲህ ይዋጉም የነበሩ ያንን ሀብት ለማግኘት ነው። ከዛ ቀጥሎ ኦሮሞዎች መጡ። እንግዲህ ሀገሩ ለአከተ ተከታትሎ በብዙ በሁለት መጣ ኃይሎች ተደብድበዋል ማለት ነው። እንግዲህ የመጣው ምንድነው የመንግስት መውደቅ ነው። ወደ ጎንደር መንግስት ገባን። ጎንደር መንግስት ደካማ ነበር። ከዛ ወደ ዘመነ መሳፍንት ሄደ። ዘመነ መሳፍንት ደግሞ የባላባቶች ስርዓት ነው። ከዛ የጎንደርን መንግስትንም ሆነ የምንድነው የባላባትን የዘመነ መሳፍንትን ያቆዩት የኦሮሞ ተወላጆች ናቸው። ለምሳሌ ሱሲኒዮስ ነው ወሰድን እንደሆነ እሳቸው የጎንደር ልጃቸው የጎንደር ቆርቋሪ ናቸው ፋሲሊዴት ማለት ነው። ሱሲኒዮስ የሚወለዱ በእናታቸው በቤተ እስራኤል በፈላሽ ከፈላሻ ነው። እሳቸው ራሳቸው ወደ ስልጣን ሊወጡ የቻሉት የኦሮሞች ጦር ይዘው ነው። ያደጉበትም በኦሮሞች መካከል ነው። ባለቤታቸው ትንሽ በቅርቡ ጥያቄ ያለ እንጂ ኦሮሞ ናት ስባል እንሰማለን። እንግዲህ የእሳቸው ልጅ ነው እንግዲህ ጎንደርን ያቋቋሙት። ጎንደርን ካቋቋሙ በኋላ ጎንደር ስትወድቅ ስልጣኑን የተረከቡት የኦሮሞ ሰዎች ናቸው። ኦሮሞች እንግዲህ ምንም እንኳን ስልጣኑን በጎንደር ቢቆጣጠሩ አንዲት ኢትዮጵያ ሊፈጥሩ አልቻሉም። ያቺ ኢትዮጵያ ልትፈጠር የቻለችው በአንድ በኩል ኦሮሞነት ያላት ሴትዮ ማለት የጎንደር መሳፍንት የኦሮሞ ማለት ነው ተዋበች እና አጼ ቴዎድሮስ ናቸው። አጼ ቴዎድሮስ የቋራ ሰው ናቸው። ቋራ ማለት ደግሞ አማራ አይደለም። እሷ ኦሮሞ ናት። ከዛ ቀጥሎ የመጡ ምንድነው አጼ ዮሐንስ ናቸው። አጼ ዮሐንስ ትግሬ ናቸው። ምስታቸው ደግሞ አዳን ናት። ከዛ ቀጥሎ የመጡ ማን ናቸው? አጼ ምኒልክ ናቸው። አጼ ምኒልክ ደግሞ አማራ አይደሉም ማለት የኦሮሞ የአማራና የኦሮሞ ትውልድ አለ። ምስታቸው ግን የኦሮሞና የአማራ ትውልድ ናት። ግን የአጼ ምኒልክ ጦር በጠቅላላ 80% ማለት ይቻላል ወይ 90% እንደ ታሪክ ነጋሪ ነው። በጠቅላላ የኦሮሞ ጦር ነው። ዋና ጀነራላቸው ኦሮሞ ሰው ነው። ለአማራ በአማራነት በሚስት በኩል ቢኖረውም የኦሮሞ ሰው ናቸው። በጎንደር በጎጃም በኩል ደግሞ ከፋልና ወለጋን ሁሉ ሊይዙ ይጣጣሩ የነበሩት ከኦሮሞ የሚወለዱ የጎጃም ሰው ቢሆኑም ጀነራላቸው ግን ኦሮሞ ነው። እንግዲህ እንደዚህ ያየን እንደሆነ ከዛ አጼ ምኒልክ መጡ። አጼ ምኒልክ አድዋን ጦርነት አሸነፉ። ሲያሸንፉ ጦራቸው እንግዲህ ወራሪ ከሆኑ አጼ ምኒልክ በጠላትነት ኢትዮጵያን ይዘው ከሆነ ያ ሁሉ ጦር አሁን በተዋሃደው ከተዋሃደው ኢትዮጵያ አገር የመጣ ጦር እንዴት አድርጎ ነው ባንድነት ለሀገር ፍቅር ይዋጋ ነበረው? እነ ሀብተ ጊዮርጊስ እነ ባልቻ እነዚህ ናቸው እኮ በዛ ጦርነት የተዋጉ። በሁለተኛ ጣሊያን ወረራ የተዋጉ እነማን ናቸው? እነ ራስ አበበ አረጋ የአርበኞች መሪ የተባለው ገረሱ ዱኪ እነዚህ በሙሉ እኮ የኦሮሞች ናቸው። ኦሮሞች ከዛ በኋላ ስልጣን የያዙት ማን ናቸው? አጼ ኃይለ ሥላሴ ናቸው። ኃይለ ሥላሴ እንግዲህ ኦሮሞ አባ ከአማራነታቸው የት ነው ያለው? ምክንያቱም በአንድ በኩል እናታቸው እንግዲህ አንዳንድ ኦሮሞ ይላል አንዳንድ ጉራጌ ነው። እሳቸው ግን ኦሮሞ እንደመሆኑ ምንም ትርትር የለም። ከእሳቸው ቀጥሎ ተፈሪ ባንቲ መጡ። ኦፍ ኮርስ በፊት እንትና ማን ናቸው አማና እንደው ነበሩ። ተፈሪ ባንቱ እንግዲህ አማራ አይደሉም። መንግስቱ ኃይለ ማርያም አማራ አይደለም። እንግዲህ ምንድነው ጭቆና ብሎ የሚጠሩት ምንድር ነው? ለምንድር ነው ኢትዮጵያ ተበታተነ ምሉት? እኔ የማገባኝ ነገር እነሱ ያነጿትን እነሱ ያቋቋሟትን እነሱ የሰሯትን የገነቧትን ኢትዮጵያ ነው ወይ ያፈራርሱ የሚገቡ? እንግዲህ ይሄ ወይ ዙሮባቸዋል ወይ ታሪኩን በደንብ አያውቁም ወይ ከራሳቸው ጋር ተጣልቷል። ይሄን ነው የማየው። እንግዲህ እኔ እንግዲህ ትፈስ የምት የአውሮፓን ፕሮፓጋንዳ አለ። ኢኮኖሚ ፕሮቴስታንቶቹ ጀርመኖቹ ኦሮሞ ትልቅ ህዝብ ነው ብለው ከጥንት ጀምሮ ጽፈዋል። ጽፉም ሳለ በአጀንዳ ነው የጻፉት። አጀንዳቸው ምንድነው? ይሄ ኦሮሞ የተባለ ኦሮሞ የምትለው ቃሏን ራሱ የሰጡት እነሱ የጀርመን መልክተኞች ሚሽነሮች ናቸው። ከዛ በፊት በየእንትናቸው ነው የሚጠሩት። ቶለማ ኢቱ ሜጫ እየተባሉ ነው የሚጠሩት እንጂ በዚህ በትልቅ ስም ኦሮሚያ የሚባል አይጠሩም። እነሱም ኦሮሚያ ስሉ ደቡብ ያለውን በሙሉ አረመኔ ህዝብ ነው። በዚህ ምክንያት ትልቅ ህዝብ ብሎ ጠርተውታል። ትልቅ ስሉ የግዴታ የኦሮሞ ማለት አይደለም። ሁለተኛ ጀርመን እንፈጥራለን፣ እንግሊዞች ኬንያን እንደያዙ ሌሎችም እኛ ደቡብ ኢትዮጵያን እንይዛለን በሚሉ ያስገቡት አጀንዳ ነው። እንግዲህ በዚህ እንዴት ማሰብ ያቅታቸዋል? ይልቅስ በኢትዮጵያ ሆነው በሌሎች አፍሪካውያን ያላገኙትን ኩራት፣ ትምክህት፣ ኢትዮጵያዊነት፣ ነጻነት፣ እኩልነት የሚል መንፈስ በመንፈሳቸው አድሯል። ይህን እንግዲህ እንዴት ነው መገንዘብ ያልቻሉት? እንግዲህ ይሄ የሚሉት ለንደን ያሉት እውነት የዞረባቸው ናቸው። በሌላ በኩል የተለመደውን ነው የሚያንጸባርቁ ያሉ፣ በሌላ በአንድ በኩል ደግሞ ታሪኩን መገንዘብ አቅቷቸው ኢትዮጵያዊነት ምን ትልቅ ነገር ትልቅ ሀብት መሆኑን አለ መገንዘባቸው ነው ብዬ ነው የምጠረጥ የምደመድመው። ግን በአንድ በኩል የመንግስት ምጅ ያለበት ብዬ ስለማምን እነዚህ ራሳቸውን የግምት ውስጥ ትዝብት ውስጥ ያስገባሉ እንጂ እንግዲህ የምትፈርት ሀገር መስራት አትታይኝም። ብዙ ጊዜ ለመፍረስ ደርሳ እንደገና ተመልሳ ተቋቁማለች። ይህን መርሳት የለባቸው።
አይ መልካም በትልቅ ሰፊ የሆነ እንትን ዝምድና ያላቸው ነገሮች ነው ያገናዘው የሰጡንትን መግለጫ ያሰጡን። አንድም እንዳሉት ትክክል ነው። የዚህ የወያኔ ተራዘመ እጁ እንዲህ አይነቱን በዓላማ ስለሚመሳሰሉና ግንኙነትም ስላላቸው ይሄንን ለኢትዮጵያዊነት አጀንዳ ለመስጠት የሚያደርገው ሴራም ሊሆን ይችላልና አሁን ከርሶ ጋር ምናደርገው ውይይት የቀረችን 7 ደቂቃ ነች። እንደው አንድ ጥያቄ ላንሳና እሱ ባጭሩ ጀምሮት በሌላ ጊዜ ምን መለስበት ከሆነ እንሞክራለን። እርሶ ፈቃደኛው ነው ከተገኙ? ግን አሁን ጀምር አድርገውት ነበር የትልቅነት የህዝብ ቁጥር በልጦ መገኘት የሚለው ነገር ስለአንሳ፣ ምክንያቱም በአሁኑ ጊዜ አብዛኛው ፕሮፓጋንዳ የኦሮሞ ህዝብ ቁጥሩ በጣም እጅግ ስለሆነ ኢትዮጵያ መኖር ካለባት አብረ መኖርም ባለመኖርም የሚቻለው የኦሮሞ ህዝብ ድምጽ ሲሰጥ ብቻ ነው ይላሉ። እነ ፕሮፌሰር መራራ ጉዲና ይሄንን ይከሰቅሳሉ። እና ይሄን የኢትዮጵያን ህዝብ በመለከታ አጥንቱ ተቆጥሮ ደሙ ተመርምሮ ታውቃሉ? የማን ቁጥር ነው ይበልጥና እንደሚያንስ የሚታወቅ ነገር አለ? መቼም ሰፊ ጥያቄ ሊሆን ይችላል። ይሄን ጀመር አድርገውት ከአምስት ደቂቃ በኋላ ለማቆብን ሞክር። ጥሩ ነው። ከይቅርታ ጋራ
እንግዲህ ያለ ይሄ ትልቁ ፕሮፓጋንዳ ባሮም ዳልኩት በአውሮፓን የተጀመረ የኦሮሞ ትልቅ ህዝብ ነው፣ ኦሮሞ ትልቅ ቁጥሩ ብዙ ነው ይባላል። ግን ማወቅ የሚገባን በየሀገሩ ለምሳሌ ባሌ ወሰድን እንደሆነ እኔ እንደማየው ባሌ የሀዲያ ሀገር ነው። ኦሮሞ ከመፈጠሩ በፊት ኦሮሞ ህዝብ ከመፈጠሩ በፊት ሀዲያ ነበረ። እንግዲህ የኢትዮጵያ መንግስት ሲዳከም እነዚህ ሰዎች በኦሮሞዎች ተይዘው ኦሮሞ እንግዲህ እንዳየነው መሰረት እንደደጋግመ እንደነገርኩት ዘራፊ፣ ነጣቂ፣ ገዳ ህዝብ ነው። አካባቢውን በሙሉ ይገላል ወይ ደግሞ ህዝቡን አስፈራርቶ የግዴታ ህዝቡ ፈርቶ የነሱን ቋንቋ እንዲናገር ያደርጋል። እንግዲህ አሁን በተጠናው መሰረት በባሌ ውስጥ ያለው ቢያንስ 70% ሀዲያ ህዝብ፣ ባሩሲ ያለው 65% 70% የካምባታና የሀዲያ የጉራጌ ህዝብ፣ በወለጋ አየን እንደሆነ ብዙ ብሔረሰቦች አሉ፣ እነ ጋምቤላ አሉ፣ ሌሎችም አሉ። በከፋ ውስጥ ያቺ ከጅማ ውስጥ ጉበት ተቀር ሌላ የተለያዩ ብሔረሰቦች ናቸው። አብዛኞቹ መሬታቸውን የተነጠቁ በዘመናዊ ታሪክም የምናውቃቸው በአፄ ኃይለ ሥላሴ ጊዜም አቤቱ አቤቱ እያሉ ብዙ ጊዜ የለፈለፉ ግን አፄ ኃይለ ሥላሴ መንግስት በጎሳነት ስለማያምን ጭቆናውን ስላላመነ ዝም ብሎ ያሳለፋቸው ብዙ የከፋ ብሔረሰቦች አሉ። ከዚያም አልፈን ወደ ወለጋ ሄድን እንደሆነ ጋምቤላ አለ፣ ሌሎችም አሉ። ወደ እንግዲህ የሚቀረን ጎጃም ነው። በወለጋ ውስጥ አብዛኛው የጎጃም ህዝብ ነው ያለው። ደግሞ ምሳሌ ነጋሶ ግዳዳን እንኳን ታሪካቸውን ብናነብ ትንሽ ያጠራጥራል። ምን ኦሮሞ እንደሚያደርጋቸውም ያጠራጥራል። ከዛ የቀረው ሸዋ ነው። ሸዋ ደግሞ ያለው ኦሮሞ አብዛኛው አብዛኛው ክርስቲያን ሆኗል። ከሌላ ኦሮሞ ጋር የሚገናኝ በቆስ ክርስቲያን ስለ ኦርቶዶክስ ክርስቲያን ነው። ደግሞ ብዙዎች ህብረተሰቦች ብሔረሰቦች አሉ። ጉራጌ አለ፣ ከምባታ አለ። እንኳን በደቡብም ቢጨመሩ የአማራ አማርኛ የምናገር ህዝብ አለ። ዘጠኙ የአማራ ሀገሮች የምንላቸው ምክንያቱም ኦሮሞዎች ለምለም ሀገሩን ለጌጦች ሲይዙባቸው ወደ ቆላ ቆላው የሄዱት ብዙዎች አሉ። ሀገሩ ሰላም ሲሆን ደግሞ ከእነሱ መካከል የሰፈሩ ብዙ የአማርኛ የምናገር ህዝብ አለ። የዛ አካባቢ ህዝብ ራሱ ኦሮምኛ ብቻ ሳይሆን የምናገረው እውነቱን ለመናገር አማርኛ ነው። አንድ ጊዜ ትዝ ይለኛል በባሌ አካባቢ በ1960ዎቹ እና 70ዎቹ መሰለኝ ትልቅ ረብሻ ነበረ ህዝቡ እስከ ማመጽ ድረስ። ምክንያቱም ኢትዮጵያ ከሌላው አካባቢ እያመጣች በባሌ ህዝብ ታሰፍር ነበር። እኔ ያኔ አብቹ በሚባል ሀገር ነበርኩኝ። አብዛኛው እዛ አካባቢ ሊሰፍር የሄደው ከኔ አካባቢ የኦሮሞ ህዝብ ነበር። ያብቹ ህዝብ የዛ አካባቢ ህዝብ ነበር። እንግዲህ የሄዱት ምንድን ነው እንደ አማርኛ ተናጋሪዎች ሆነው ነው የሄዱት። ምክንያቱም ህዝቡ እዛ በአማርኛ ነው የምናገረው። እንግዲህ በዚህ መልክ ያየን እንደሆነ በሌላው በኩል ደግሞ ሌላውን ቋንቋ የምናገር ቢያንስ በዛ በኦሮሚያ በሚባልበት ሀገር ወደ 18 ሚሊዮን የሚሆን ህዝብ አለ። ያንን ሁሉ ካወጣኸው የኦሮሞ ህዝብ እንግዲህ አንድ ትልቁ ችግር በኦሮሞ ህዝብ ስንነጋገር ምንድን ነው? ኦሮሞ የሚያደርግህ ምንድን ነው? በአባትና በእናት ስትወለድ ነው? አያት ቅድም ጭማ ምንድን ነው? ከእንጅላት የመጣ ሲሆን ነው? እንዴት ታውቋለህ? ከእንጅላት ከቅማት ከቅድመ አያት አንተ ኦሮሞ እየሆንክ እየመጣ በኢትዮጵያ ታሪክ ውስጥ ይሄ በፍጹም የሚቻል ነገር አይደለም። አባቴና እናቴ ኦሮምኛ የምናገሩ ኦሮሞ ነኝ ካልክ ደግሞ እንግዲህ የኦሮሞ ህዝብ በዛ መልክ የተወለደ ካለ እኔ ከሰባት ሚሊዮን አይበልጥም ባይ ነኝ። የአውሮፓ የቀረው ፕሮፓጋንዳ ነው። ማድረግ የሚገባና ምንድር ነው አሁን እዚህ በኦሮሞ በኦሮሞ ነን በሚሉት አካባቢ ወይ ኦሮሚያ ነን በሚሉት አካባቢ ያሉት ህዝቦች ነጻነታቸውን ለማጽደቅ መሞከር አለባቸው። መንግስት ማለት ሁሉንም የሚቀጥለው መንግስት ሁሉንም በጎሳ ሊከፋፍል ካለ በጣም የከፋ አድራ ምንድነው አወቃቀር ነው። ማንም ማድረግ የማይገባ ነው። በኢትዮጵያ ታሪክ አለ። ታሪክ የሚባል ነገር ስላለ በታሪክ መሰረት ነው ምንድነው ማቋቋም ማወቃቀር እንጂ ወደ 600 ዘመን ወደ ኋላ ተመልሶ ታሪክን መቅለስ አይቻልም። በዚህ ምክንያት ይሄን ማሰብ አለበት የሚመጣው መንግስት። በዛ በ600 አመት ውስጥ ሌላው ቀርቶ አሜሪካ ከተቆረቆረች 400 አመት ነው። ብዙ ለውጥ አለ። የአሜሪካ መንግስታት በብዙ ስቴት ተከፋፍለዋል። የኢትዮጵያም ደግሞ እነዛ ለምሳሌ ወደ ወሎ የሄዱት ኦሮሞች ምንም ግንኙነት የላቸውም ከቦረና ኦሮሞች ጋር በስዳማ ውስጥ ካሉት። የወለጋ ከእያንዳንዱ ከአረሩ ጋር ምንም ግንኙነት የላቸው። ምክንያቱም ታሪክ የሚባል ነገር በጭንቅላታችን ውስጥ መግባት አለበት። ታሪክ ማለት ደግሞ ሰው አካባቢውን ነው መስለው እንጂ 600 አመት በነበረበት ጊዜ ሰው እንደ ድንጋይ ቆሞ የሚቀርበት ህዝብ አይደለም።
ፕሮፌሰር ኃይሌ ይሄን በዚህ
አካባቢው ተመሳስሏል።
እሺ በዚህ ጉዳይ ላይ እንድንመለስበት ከማሰሰቢያ ጋር ይቅርታ ጠይቄ በዚህ መዝጋት አለብን። የተወሰነልን ሰዓት አልቆብናል። 10 ሰከንድ ነው የቀረና በለግዝ እንገናኛለን። እግዚአብሔር ይስጥልኝ። ደህና ሁኑ። በሸረክተም
እሺ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰላም።